ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አንባጭጫጭት ክፍል 2 ስግስታንችን አሁን ይጀምራል። ከ83 ዓመታት በፊት በ1928 ዓመተ ምህረት ፋሽስት ኢጣሊያ ኢትዮጵያ አገራችንን በወረረችበት ወቅት ህዝባችን ዘርና ሃይማኖትን ሳይለይ እስከ ጥርሱ የታጠቀውን ጠላት በሚገባ መክቷል። ለክ እንዳሁኑ ከውስጡ የወጡ ተምቾች ለጠላት አዝራው አስጠቆት እንጂ ከድል አፋፍ ደርሶ ነበር። ይህን ታላቅ የጀግንነት ተጋብሎ የቼኮስሎቫኪያው ተወላጅ አዶልፍ ፓርለሳክ በስፍራው ተገኝተው በጀግንነት አብረው እየተዋጉ የአይን ምስክርነታቸውን የሚገልጹበትን የሀበሻ ጀብዱ መጽሐፍ ፍረካ ክፍል 2 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ በሕያው ቃል የቀረበ ግጥም
እንባ ቋቱ ይድረቅ ከህይወት ሰማይ ስር የግፍ ዘመን ጠብቶ ቡቃያን የሚያደርቅ በንቡጥ ወተት ዳይቶ ደመና ያስቀረ ሰዓት ድኝ ይወርዳል ይዘምባል ይወርዳል ደግሞ ከወዲህ ጫፍ ላይነቅልላ አቀል ንዳድ መከራን ቁጣና አላህችን ልባችን ይተክናል ደማችን እንዳባይ እንባችን እንዳዋሽ ይወርዳል ይዘምባል ይዘምባል ይወርዳል የመከራን ባህር በአለት ደልድሎ ማዕበል በሚጋፉ ሁለት አንዶች ከፍሎ ስንት ወጀብ ገስጾ አቅኞችን ሰብሮ ደጋግሞ ያሻገረን በዳመና ግርዶሽ በደል ብርሃን ፋና ከባርነት አዘቅት ከተዋራጅነት ጉድ ከጥፋት ከልሎ የኢትዮጵያ አምላክ እኛን የባረከ እኛን ያስቀጠለ እርግጥ ከመንበሩ ዝፋኑ ላይ አለ ግን ጆሮኖፍ ጎናል ወይ ግራ ገብቶታል ጸሎት ልመናችን ተዛብቷ እንደነቱ ቢቀጥን ቢሰለስል ከነገድ ከጎሳ ከጎጥ ቢወርድበት ትርጉሙን አጥቶታል እናም ቀን ያመቸው ያደራፋሽ ደርሶ ነቅርሳ ወያኔ ጉግማንጉግ ዘረኛ ከጫንቃችን ነክሶ የሰውነትን ክብር ክት የነደለ እንባችን ይፈሳል ደማችን ይፈልቃል ባገኘው ማዕዘን ሰዋችን ይሸሻል ትውልዱ ይፈልሳል የትብት ዘሩን ምድር ኋላው ያስቀረ ኩራቱን ሸክፎ ወንዝ ያሳበረ ንግር እንዳለበት ወሰን እየጣሰ ሀገር እየጣለ ዋልጌ ከለማበት መፈጠር ክፉጣ በጥቂቶች ድረስ እብሪት ልብ ሲያሳብጥ ጥጋብ ልኩን ሲያጣ ነጻነት ዘበት ነው ዜግነት ለበጣ እናም ግፍ ይወርዳል ከጦቢያ ሰማይ ስር የመከራ ዝናብ የችግር በረዶ የረሃብ ቸነፍር ከነጌቶችማ ከጦር አለቆቹ ከወያኔዎቹ ከሰላዎቻቸው ወይ ከካድሬዎቹ ከልፍኝ ሳሩናቸው ከሚማግጡበት ከሚዋሰቡበት ተራውን ህዝብ ዝግዝግ ከዛገ ጣሪያው ስር ከሚያስተውሉበት ሰማይ ተቀሳቸው ማር ወተት ይፈልቃል በስና ነው ግሳቱ ሰማያዊ ውስኪ የተኪላ ፓትሮን ብሮንዶና ጮማ የሚጠቀጥቁቱ ከምንድዋል ጎጆ ላስቲክ ጣሪያው ስር ለተኮለኮለው ለተፈለፈለው የሰው ማቲ ፍጡር ያውም በቀን አንዴ ከሂልተን ትራፊ ካላሙዲን ቡሌ ችርቻሮ ጉርሻ ከሳንሻይን ኡፋ የትራንስፎርሜሽን የአምስት ዓመት ቡፋ ደብልቆ ለመዋጥ የዘረኛን ዲስኩር ካወራረረበት ሻይ የጨምራት ስኳር ከቅንጦት ከድሎት ተቆጥራት አልፋለች። ባለም ባንክ መዝገብ ላይ በድውይ ስታስቲክስ ብርገት ጻፋለች። እናም ግፍ ይወርዳል ከአባት እናት ምድር መቆሚያ ሳይኖረው ከጦቢያ ሰማይ ስር። ባላገር ተነቃይ በዘረኞቹ ወማይ ከተሜው ተፈንቃይ ከከርሳቸው ወዲያ አምላክ ለሌላቸው ጭራቅ ሽፍቶች ሲሳይ። ከአባቶቹ ሁዳድ ካለማው ባድማ ቤት ትዳሩ ፈርሶ የትብቱ ማረፊያ ያደገበት ቀይ ክብሩ ተደርምሶ የአገር ስደተኛ በአገር ተንከራታች በየደጁ ለማኝ ልጆች አክልትለው በየቀየው ማሳኝ በረሃው ሲበላው ባህሩ ሲያደቀው የጨከነ ሲያርደው ኩላሊት ሲነጥቀው በዓል ብሎ ወጥቶ ወይ መጠየስ ሲያጭደው ባላሰበው ሰዓት የሀብታም ትራፊ ወይ ናዳ ሲደፍነው የኩራት መለየው ከቶ እንዳልነበረ እንደ ካሮት እርገት ቁልቁል እያደረ እየኮሰመነ ደግሞ እያሳፈረ ኢትዮጵያዊነት እንዲህ ሆኖ ቀረ። እናም ግፍ በአገር ይዘንባል ሃይባይ በሌለበት ቀን እየቆጠረ አዋጅ ታውጆለት ጊዜ እያጠቆረ ያዘቀዘቀውን ባንዲራ አዘቅዝቆ ድረት እያስመታ ሀገር ቱቢት ሲያለብስ ወር እያዘከረ ባህላችን ሆነና ሐዘንን ለማቅለም መከራን ከስሩ ከምንጩ ለማምከን በአንድ እንደመነሳት በአንድ እንደመጨከም ከአደባባይ ቆሞ የነገው ትረኛ ለዛሬው ሰለባ አምባውን ያወርዳል ሙሾውን ያወርዳል ጺም ጸጉሩን ይነጫል። የገዳይ ትራፊ ከገዳዮቹ ፊት ራሱን ያዋርዳል። ስማኝ ያገሬ ሰው ለብልህ አይነግሩም የወንዜ ሰው ስማ ጭረር እስኪ ሰብረው ከብርሃን ማማ በራሱ እንዳይገፍፍ ድቅድቅ የጨለማ ጫንቃህ ለተጫነው ቋጥኝ የመከራ የምድር ሲኦል ፍዳ ለውርደት አዘቅት ለስቃይ ጋራ የለህም ግልግል ካዙሪት ማምለጫ ከችጋር አበሳ አሻፈረኝ ብለህ ፈርጣማ ክንድህን ባንድ እስክታነሳ የሕይወት ክንደዌ ከወያኔ ምንጩ ሰንኮቡን ለመንቀል በአንድነት ነው ማደም በአንድነት መታገል። ይህን ዳፍንት ጊዜ ጸሊም ዘመን አልፈን በእኩልነት ሚዛን ከአንድ እስክንሰፈር የኩነኔ ባህር ላካቴው እስኪደርቅ ልባችን ይጨክን ቁጣን ማለዘቢያው እምባ ቋቱ ይድረቅ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሐበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት። ክፍል 2
ምዕራፍ 2 ድሬዳዋ የብረቱ አውራሪስ በአንድ የጸደይ ማለዳ 1814 ዓመተ ምህረት ሽማግሌው ስቴፋንሰን ለአመታት አመጣጥ የወለደው የፈጠራ ልጅ የመጀመሪያውን አዝጋሚ ጉዞ መጀመር ሲያይ በፊቱ ላይ ታላቅ ደስታና የወደፊት ተስፋ ይነበብበት ነበር። ምናልባትም በዚያች ማለዳ ዓለምን ወደ አንድ ሌላ ከፍ ወዳለ ስልጣኔ የሚወስድ ትልቅ ነገር ለዓለም ሕዝብ መፍጠሩንና ማበረከቱን የተገነዘበው እሱ ብቻ ነበር። ሌሎችማ በዚያች ማለዳ የሽማግሌው ስቴፋንሰንን ግኝት ወይም ፈጠራ ለማየት የተሰበሰቡት በርካታ ወሬ አዳማቂ ሰዎች የፈጠራ ሥራውን የመጀመሪያ አዝጋሚ ጉዞ ሲያዩ ሳቁበት ቀለዱበት አላገጡበት። እነዚህ ሰዎች ከብዙ አመታት በኋላ ነበር ሽማግሌው ስቴፋንሰን እውነት እንደነበረውና እነሱ ግን ተሳስተው እንደነበር አምነው የተናገሩት። አዎ የባቡር መንገድና ባቡር ባይኖሩ ኖሮ ዛሬ የመላው ዓለም ህዝብ ይሄን ያህል ባልተቀራረበና ባልተዋወቀ ነበር። ባቡር ባይኖር ኖሮ ዛሬ ከደረስንበት የስልጣኔ ደረጃ ላይ ባልደረስን ነበር። ባቡር ባይኖር ኖሮ በሌላው በመቃቱ ያለም ክፍል የሚበቅሉትን ፍራፍሬዎች እንኳን ሳይቀር ለመብላት ባልቻል ነበር። ባቡር ባይኖር ኖሮ በመላው ዓለም የሚኖሩትን ህዝቦች ባህል፣ ሃይማኖትና ኗኗር ባላወቅ ነበር። አዎ እነዚህ ሁለት እድሜ ልካቸውን እንዳይነጣጠሉ ሆነው ጎን ለጎን የተዘረጉ ሁለት ጠፍጣፋ ብረቶች ያለምን ህዝብ አገናኝተውታል ብሎ በድፍረት መናገር ይቻላል። ከጅቡቲ እስከ ድሬዳዋ ድረስ ባለው ክልል ውስጥ የሚኖሩ ህዝቦች ፈረስ አልሸይጣን በብረት ላይ የሚሄድ የሰይጣን ፈረስ ይሉታል። ለነዚህ ሰዎች ባቡር እንደማንኛውም የቤት እንስሳ ማለትም አህያ፣ ፈረስ፣ ግመልና በቅሎ ሁሉ ፍጡር ነው። በዛርና በቅጠል ፈንታ ከሰል በልቶ ውሃ ጠጥቶ እንፋሎት የሚተፋ በሁለት ብረቶች ላይ የሚጋልብ መንፈስ ያለው ፍጡር የሰይጣን ፈረስ ነው። በኔ ግምት የነዚህ ባላገሮች አስተሳሰብ ከእውነት ይራቅ አይደለም። ባቡር እስካሁን የሰው ልጅ ከፈጠራቸው ግኝቶች ሁሉ ልዩና ተወዳዳሪ የሌለው የነገሮች ሁሉ ንጉስ ሆኖ ቀዳሚውን ቦታ ይዞ ይገኛል። ለዛም መሰለኝ እያንዳንዱ ባቡር የራሱ የሆነ ልዩ ስምና ቁጥር ያለው። ለምሳሌ የኢትዮጵያና የፈረንሳይ የባቡር መንገድ ድርጅት ንብረት የሆኑት ባቡሮች እያንዳንዳቸው የራሳቸው የሆነ ልዩ ስም አላቸው። ኤሊ ምንም እንኳን ከረጅም አመታት አገልግሎት በኋላ በጡረታ የተገለለች ቢሆንም አሁንም አልፎ አልፎ በባቡር ጣቢያ ከዝሆን ጋር በመተባበር ፍርጎ በመግፋት ትረዳለች። ግመል ትናንትና በርካታ ሙሉ ጭነት የተጫኑ ፍርጎዎችን እየጎተተ ከአዲስ አበባ ወደ ጅቡቲ ሲወርድ አይተነዋል። የኛ ባቡር ማለት እኛን አሳፍሮ ከጅቡቲ ተነስቶ እስከ አዲስ አበባ ድረስ ከ800 ኪሎ ሜትር ርቀት በላይና ከባህር ወለል ወደ 2500 ሜትር በላይ አሻቅቦ መውጣት ያለበት ባቡራችን የተከበረ ኩሩ ስም አለው። አውራሪስ። አውራሪስ በርካታ ፍርጎች ሲኖሩት ከመጀመሪያዎቹ ሁለቱ ፍርጎች በስተቀር የቀሩት በአገሬው ሰዎች፣ በሶማሌዎች፣ ኢሳዎች፣ አፋሮችና ቋጠሮዎቻቸው የተሞሉ ናቸው። የመጀመሪያውና ሁለተኛው ፍርጎ አንደኛና ሁለተኛ ደረጃ መሆናቸው ሲሆን አንደኛ ደረጃው ከሁለተኛ ደረጃው የሚለይበት ብቸኛ ነገር ቢኖር ዋጋው መወደዱ ብቻ ነው። ለዛም መሰለኝ በርካታ ባዶ ቦታዎች ያሉት። በእኛ ፍርጎ ውስጥ አንድ ወፍራምና ቦርጫም ፈረንጅ ነጭ ሸሚዝና ዳልቻ ቁምጣ ለብሶ የቡሽ ባርኔጣውን እንደደፋ ተደላድሎ ተቀምጧል። ሰላምታ ሰጣውት። ካል ኢሚራ አለኝ ላቀረብኩለት ሰላምታ ሲመልስልኝ። ይሄ የሶሉና ሰው ግማሽ እድሜውን ያህል ያሳለፈው በምስራቅ አፍሪካ ሲሆን ለበርካታ አመታትም በኢትዮጵያ ኖሯል። ሁሉም መንገዶች ወደ ሮማ ይወስዳሉ። ወደ ኢትዮጵያ የሚወስደው መንገድ ግን አንድ ብቻ ነው። ያቺም መንገድ እቺ የባቡር ሐዲድ ብቻ ነች። እያለ ገና ከመቀመጤ ጨዋታ ጀመረ። በርግጥ በግመልም በፈረስም ከከፋም በእግርም ወደ ኢትዮጵያ ዘልቆ መግባት ይቻላል። ችግሩ ግን ዋጋው ከመወደዱ በላይ ይሄ የሶስቱ ቀን የባቡር መንገድ ከሳምንት በላይ ከመውሰዱም በላይ መንገዱ ባደጋ የተሞላ መሆኑ ነው። እናም ጌታው ብቻኛውና አስተማማኙ መንገድ ይሄ ባቡር መንገድ ብቻ ነው። ይገባውታል ጌቶች ምን ማለቴ እንደሆነ ብሎ ጠይቆ መልሴን እንኳን ሳይጠብቅ በመቀጠል ከኢትዮጵያ የሆነች ነገር ወደ ውጪ ለማውሰጣት ቢፈልጉ መጠቀም ያለበት ይችኑ ብቻኛውን የባቡር ትራንስፖርት ብቻ ነው። የባቡር መንገዱ ድርጅት በጥቂት የአክሲዮን ባለቤቶች እጅ ወድቋል። ጌቶቹ የአክሲዮን ባለቤቶች አንዲት ድንጋይ ሳይፈነቅሉ ዋጋውን እንደፈልጋቸው ከጣሪያ በላይ ያወጡ በማይሞላው የገንዘብ ከረጢታቸው ስንት ለፍተንና ጥረን ያመጣነውን ገንዘብ ያላንዳች ሉኝታ ያጭቃሉ። ይህንን ጌቶቹ ባለአክሲዮኖች የጫኑትን ከፍተኛ ዋጋ አልከፍልም ቢሉ ከኢትዮጵያም ይሁን ወደ ኢትዮጵያ አንዲት ቁራጭ ነገር ማስወጣትም ይሁን ማስገባት አይችሉም። እናም ጌታው በዚህ መልኩ ፈጽሞ መነገር የማይቻልበት ጊዜ ላይ ደርሰናል። ሌላ ስራ ደግሞ ፈረንጅ በኢትዮጵያ ፈጽሞ ማግኘት አይችልም። አዎ ጌታው የባቡሩ መንገድ ድርጅት በመንግስት እጅ ገብቶ መንግስት ተመጣጣኝ ዋጋ ወስኖ ቢቆርጥልን ምንኛ በስራችን ተክተን በተገኘን ነበር። በዚህ መልኩ ከቀጠለ ግን መከራችን ሳይታለም የተፈታ ነው። እያለ ብሶቱን አሽጎደጎደልኝ አነባልኝ። ይኸው ቀኑን ሙሉ በፈረንሳይ ሶማሌ አሸዋማ ምድር ላይ እየተጓዝን ነው። ባዶ መሬት ነው። ምንም አይነት የውሃም ይሁን የእጽዋት ዝርያ አይታይም። በጣም ይሞቃል። ብቻ እንዲሁ ሳስበው እግዚአብሔር የረሳት መሬት ሳትሆናት ቀርም እንደገሃነም እሳት እየነደደች የሰው ልጆችን አንድዶ አንድዶ የሚፈጅ የሚመስል ሙቀት ትተፋለች። እንዲህም ሆኖ የሰው ልጆች ይኖሩበታል። በዚች እንደገሃነም እሳት በሚፈጅ የበረሃ መሬት ላይ ሶማሌዎች፣ ደናክሎች፣ ኢሳዎች፣ አሳይታዎችና ሌሎችም በርካታ ጎሳዎች ተበትነው ይኖሩበታል። አልፎ አልፎ በባቡሩ መስኮት አሻግሮ ላይ የሰው አነስ አነስ ያሉ በቡድን በቡድን የተከፋፈሉ ሰዎች ሰብሰብ ብለው ጦራቸውን እንደያዙ ወይ ቆመው ያወራሉ አለያም በዝግታ የሚያዘግሙ ጎሳዎችን ማየት ይቻላል። እኔም በጉዞዬ ላይ እኒህን መሰል ጎሳዎች በተደጋጋሚ አይቻለሁ። ይሄ የባቡር መንገድ ከጅቡቲ እስከ አዲስ አበባ ድረስ በሚዘረጋበት ጊዜ እነዚህ የአካባቢው ነዋሪዎች እጅጉን በጣም የሚፈሩ ጠላቶች የነበሩበት ጊዜ ሩቅ አይደለም። አንድ አሁን ስሙን የረሳሁት ሰው በወቅቱ በጻፈው ማስታወሻ እያንዳንዷ የምንዘረጋት ሐዲድ አንድ የአገሬውን ተወላጅ ሕይወት ስትጠይቅ፣ እያንዳንዷ አንድ ኪሎ ሜትር የተዘረጋች የባቡር ሐዲድ ደግሞ አንድ የፈረንጅ ሕይወት መስዋዕትነት ተከፍሎባታል በማለት ከትቧል። ምናልባት ይሄ ሰው አጋኖ ጽፎት ሊሆን ይችላል። ቢሆንም ይሄ የባቡር ሐዲድ በሚዘረጋበት ጊዜ በበረሃ በሽታ በርካታ ሰው እንዳለቀና እነዚህ የአካባቢው ነዋሪዎችም ብዙ ሰው እንደገደሉ ግን ጥርጥር የለውም። ዛሬም ቢሆን የባቡር መንገድ እስከዚህ አደጋዎች ሙሉ በሙሉ ነፃ ነው ማለት ፈጽሞ አይቻልም። የባቡር ጣቢያዎች በጣም ተራርቀው ከመስተራታቸው በላይ የባቡሩ መንገድ ፈጽሞ አይጠበቅም። አዎ ሶማሌዎች የባቡሩን ሐዲድ ነቃቅለው ባቡሩን በግድ በማስቆም ተሳፋሪውን እየገደሉ ንብረቱን የዘረፉበት ጊዜ የሩቅ ጊዜ ትዝታ አይደለም። አሁን ባቡር ለመዝረፍ ብዙም አይዳፈሩም። ይሁን እንጂ ሐዲዱን እየነቀሉ በመውሰድ ተጓዡን አደጋ ላይ መጣላቸው ግን አልቀረም። እንዲህ አንድ ሁለቱን የሐዲድ ብረት ነቅለው በመውሰድ በጎሳው ብረት አንጣሪ መሐንዲስነት ከሳምንታት አስቸጋሪ የብረት ቆረጣና ቅጥቀጣ በኋላ እነዚህ ጎሳዎች በመቶ የሚቆጠሩ አዳዲስ ጦሮች ባለንብረቶች ይሆናሉ። እነዚህ አዲስ ነጥረው በተሰሩ ጦሮች አጊተው በሌሎች ጎሳዎች ላይ የኃይል የበላይነታቸውን ለማሳየትና ለማሳመን ሲጥሩ ይታያሉ። እዚህ መሰረኝ ባቡሮች በቀን ብቻ የሚጓዙት ሌሊቱን ካሉት የባቡር ጣቢያዎች ባንዱ ያሳልፋሉ። እናም ከጅቡቲ አዲስ አበባ የባቡር መንገድ 3 ቀን ይፈጃል። በዚህ መልኩ እየተጓዝን ከሰዓት በኋላ በደወሌ የባቡር ጣቢያ ለእረፍት ቆም። ደወሌ የመጀመሪያዋ በኢትዮጵያ ግዛት ውስጥ ያለች የባቡር ጣቢያ ነች። በደወሌ የባቡር ጣቢያ ያ የፈረንሳይ ባቡር ጣቢያን የደንብ ልብስ ለብሶ የነበረው ሰው እጅጉን በጣም በሚያስደንቅ ፍጥነትና ቅልጥፍና ልብሶቹን ቀይሮ ኢትዮጵያዊ ሆኖ ፓስፖርት እያለ እጅግ በሚገርምና በሚጥም ፈረንሳይኛ ፓስፖርታችንን ጠይቆ ከተቀበለ በኋላ በጅቡቲ የኢትዮጵያ ቆንስል የፈረመበትን ቪዛ በጥንቃቄ አገላብጦ ከመረመረ በኋላ አመስግኖ መለሰልን። ጣም ከመሸ በኋላ ድሬዳዋ ገባን። እንግዲህ የዛሬው አዳራችን በድሬዳዋ ስለሆነ ከባቡር ጣቢያ ወጥተን ሆቴል ፍለጋ ወደ ድሬ ዘለቅን። ከአምስት ዓመት በፊት ድሬዳዋ በነበርኩበት ጊዜ ተዋወቅኩት የአገሬ ልጅ አቶ ባሴክ አሁን በድሬ የኢትዮጵያ ንግድ ባንክ ሰራተኛ ከዚያች የግሪኩ ቆሻሻ ሆቴል አዳር ገላገለን። ብቻዬን አይደለሁም። በግብጽ ፖርትሳይድ የሚገኘው የፈረንሳይ ቆንስል ቢሮ በሄድኩ ጊዜ በአጋጣሚ ከአገሬ ልጅ ከቢሌም ብሬር ጋር ተዋወቅኩ። ቢሌም ብሬር ልክ እንደኔው እሱም ከፖርትሳይድ በጅቡቲ በኩል አልፎ ወደ ኢትዮጵያ መግባት እንዲችል የይለፍ ፈቃድ ቪዛ ከፈረንሳይ ቆንስል ይጠይቅ ነበር። ቢሌም ብሬር ጋር ከፖርትሳይድ እስከ ጅቡቲ ብሎም እስከ አዲስ አበባ ድረስ መጓዝ ብቻ ሳይሆን በተንቤን ያየሁትን ፍዳ ሁሉ አብሮኝ የተካፈለ ሰው ነው። ድሬዳዋ በምሽት በጣም ትቀዘቅዛለች። የድሬን ነፋሻማና ቀዝቃዛ አየር እየሳብ በድሬዳዋ የመንገድ ላይ መብራቶች ብዙም ስለሌሉ ከጨለማው ጋር እየተጋፋን ለሽርሽር ወጣን። እንዲህ በድሬ ዋና አደባባይ ስንንሸራሸር ቢሌም ብሬር ናዚዎች ወደ ስልጣን ከወጡባት ቀን ጀምሮ በጀርመን አገር ስላለው ሁኔታ ያጫውተን ጀመር። አዎ ናዚዎች ስልጣን ከመያዛቸው በፊት ቢሌም ብሬር በጀርመን አገር ጥሩ ስራ ነበረው። ናዚዎች ስልጣን ከያዙ በኋላ ግን የውጭ አገር ሰዎች በጀርመን አገር እንደልባቸው መንቀሳቀስም ሆነ መስራት አስቸጋሪ እየሆነ መጣ። ቢሌም ብሬር የአዶልፍ ሂትለር አካሄድ ስላላማረው ስለ የወደፊት ህይወቱና እድሉ ሲያስብ ሲያወጣና ሲያወርድ በአጋጣሚ በኢትዮጵያ የነገሰው አዲስ ንጉስ አውሮፓውያንን በሙያቸው እየተቀበለ ስራ ይሰጣል የሚል ወሬ በመስማቱ እሱም እድሉን በኢትዮጵያ ለመሞከር ከግብጽ ፖርትሳይድ ወደ ኢትዮጵያ መግቢያ ፈቃድ ሲጠይቅ እስከ ተገናኘንባት ቀን ድረስ ያለውን ታሪኩን አጫወተን። እንዲህ ቢሌም ብሬር ስለ ጀርመንና ሂትለር እያጫወተንና የድሬን ነፋሻማ አየር እየሳብ ስንንሸራሸር አንድ የሞተር ብስክሌት ከባድ መብራቱን አብርቶብን ካለፈ በኋላ የጉዞ መስመሩን በፍጥነት ቀይሮ ወደኛ እየበረረ የቶኦን አለ ሞተረኛው በቼክ ቋንቋ። እሱ ነው እንደማለት ነበር። የቶኦን የሚለውን በሞተሩ ድምጽ መሃል ለይቼ ዞር ስል የቼኮስሎቫኪያ ተወላጅ ሆኑት ከሁለቱ ወንድማማቾች የክሮብ ልጆች ጋር ግንባር ለግንባር ተገጣጠን። ከነዚህ ወንድማማቾች ጋር ተቃቅፈን ተሳሳል። አዎ እነዚህ ወንድማማች የክሮብ ልጆች እነሆ በንግድ ሙያ ተሰማርተው በኢትዮጵያ ሲኖሩ ከአስር ዓመት በላይ ሆኗቸዋል። እናም እነሆ ከአምስት ዓመታት ቆይታ በኋላ እንደገና በድሬዳዋ ስንገናኝ እንዳው ዝም ብሎ ተሳስሞና ሰላምታ ተለዋውጦ መለያየቱ ተገቢ አልነበረምና ምሽቱን ከነዚህ ወንድማማቾች ጋር ለማሳለፍ ያቀረቡልን ግብዣ ተቀብለን ወደ ሆቴል ቦሎላኮስ በመሄድ ምርቱን የፈረንሳይ ቪኖ እየተጎነጨን ዳግም የተገናኘንባትን ምሽት በሚገባ አከበርናት። ወንድማማቾቹ እባካችሁ ትንሽ ጊዜ በድሬዳዋ አብራችሁን ሰንብቱ ቢያንስ እስከሚቀጥለው ባቡር ድረስ እያሉ ይለምኑን ጀመር። ከጥሎም ከወንድማማቾቹ ትንሽየው ያሮስላቭ ነገ ከኛ ጋር አብረን አደን መውጣት እንችላለን ሲል ለመነኝ። ይችን ለመናውን እንቢ ማለት አልተቻለኝምና በድሬዳዋ ቢያንስ እስከሚቀጥለው ባቡር መምጫ ድረስ ለመቆየት ወሰንኩ። ፊሊም ብሬየርም ስለተስማማ የወንድማማቾቹን ግብዣ ተቀብለን ቀጠሮ ይዘን ወደ ማደሪያችን ወደ ቫሴክ ቤት ባሳደራችን ታጅበን ሄድ። እንግዲህ ቢያንስ ለሚቀጥሉት 3 ወይም 4 ቀናት በድሬዳዋ መሰንበታችን ነው ማለት ነው። ቢሆንም በእነዚህ በድሬ በቆየውባቸው ቀናት መንግዚያም የማረሳቸው በርካታ ትዝታዎችን ቋጥሬባቸዋለሁ። አዎ በትራንስጆርዳን በኪራክ አገረገዥ ግብዣ በሶሪያ በርሃ የተካፈልኩበት በመኪና የሚዳቋ አደን ትዝታ እስከዛሬ ከልብ ያልወጣምና የወንድማማቾቹን ያደን ግብዣ ሳላንገራግር ተቀበልኩ። ገና ከመንጋቱ ሁለቱ ወንድማማቾች ሞተር ብስክሌታቸውን እያስጓሩ መጥተው የባሴክን ትንሽ የድንጋይ ቤት በር ማንኳኳት ጀመሩ። ተኝተው ይሆናል በሚል የተሳሳተ ግምት ነው የባሴክን በር ያንኳኩት። እንዳልኩት ወንድማማቾቹ ተሳስተው ነበር። ማለትም እኛ ገና ድሮ ተነስተን ለባብሰን እየጠበቅናቸው ነበርና ጊዜ ሳናጠፋ ወንድማማቾቹን ተከትለን አቶ ባሴክን ተሰናብተን ላደን ወጣን። ወንድማማቾቹ ለኛም አንዳንድ ሽጉጥና አንዳንድ ያደን ጠመንጃ ይዘውልን መጥተዋል። ባንድ ሞተር ብስክሌት አራት ሰው አሳፍረው እንዴት መሄድ እንደፈለጉ ሞተሯን እየዞርኩ ስፈላሰፍ ትንሹ ያሮስላቭ ገላገለኝ። ልቅየው የሞተሯን መሪ እንደጨበጠ ከፊት ተቀምጧል። በሞተሯ ወገብ ግራና ቀኝ ጎን ለጎን እንድንቀመጥ ያሮስላቭ እየጋበዘ እሱ ጀርባውን ለኛ ሰጥቶ ከኋላ ተቀመጠ። በዚህ መልኩ ባንድ ሞተር ብስክሌት ላይ አራት ሆነን ተቀምጠን ድሬን ወደ ኋላ ጥነን ወደ አደኑ ጫካ ገሰገስ። ጥርጊያው የድሬ መንገድ ምቹ ነበር። ልክ ድሬዳዋን ለቀን እንደወጣን የጥርጊያውን መንገድ አድራሻው ስለጠፋ ባባጣ ጎባጣው መንገድ መላ ሰውነታችን እየተርገፈገፈ በጉዞው ቀጠል። እነቱን ለመናገር ሞተሯ ልክ እንደደነበረ ፈረስ ትዘል ነበር ማለት ይቻላል። ዛሬ ድለቢሶች ነን አለን ያሮስላቭ። ከሁለት ሰዓት በላይ በደን ውስጥ ስንዞር ቆይተን አንድም የሚታደል የዱር እንስሳ ባለማየታችን ትንሽ ቀር ብሎት፣ እንዲህ የሚታደን አውሬ ፍለጋ ስንዞር ያሮስላቭ ባለፉት ወራት በድሬዳዋና አካባቢዋ ስላሳለፈው ያደን ትዝታዎች እያነሳ ብዙ አጫወተን። አዎ በኋላ ወደ መኖሪያ ቤታቸው ስንመለስ ያሳዩን የተለያዩ የዱር አራዊት ቆዳዎችና ቀንዶች በድሬዳዋ አካባቢ በርካታ የዱር አራዊት እንዳሉ ትልቅ ምስክር ነው። ድሬዳዋና አካባቢዋ የተለያዩ የሜዳ ፍየል ዝርያዎች በተጨማሪ የዱር አሳማ፣ ቀበሮ፣ ተኩላ፣ ጅብና የዱር አውሬዎች ንጉስ አንበሳ ሳይቀር ይህን ቆላማ አገር ይዘው በሰፊው ይኖሩበታል። እንዲህ በጫካው ትንሽ ለቆሎክ አንዲት ከፍ ያለች ሚዳቋ በመንገዳችን ገባች። ሚዳቋ እኛ ስታይ እየዘለለች ወደፊት ሜዳውን መሮጥ ጀመረች። ትልቁ ወንድም የሞተር ብስክሌቷን ፍጥነት በጣም ጨምሮ በሚዳቋና በእኛ መካከል ያለው ርቀት በጣም አንሶ ሚዳቋ ኢላማችን ውስጥ ልትገባልን በምትችልበት ርቀት ላይ ሞተሯን አቆማት። እንግዶቻቸውንና ቀድሚያውን ለኛ ሰጡን። ሁለት ጥይቶች ተተከታትለው ተተኮሱ። ሚዳቋ ግን አሁንም ትሮጣለች። ሶስተኛዋ ጥይት ከመጮኋ ያቺ ሚዳቋ ተንከባላ ወደቀች። አዎ እኛ ተኩሰን የሳትናትን ሚዳቋ ያሮስላቭ ባንድ ምት ጣላት። ጎበዝ አልሞ ተኳሽ ነው። የሚዳቋን አንገት ቆርጠው ለዝና ሲወስዱ የሚዳቋ ስጋ ደግሞ ጥሩጥሩ ስጋ ያለውን እግሮቿን ብቻ ወስደው የቀረውን ለጅቦች ተውንላቸው። ከሌላ ተጨማሪ ሁለት ሰዓት በኋላ የምኒልክን ድክድክ አገነኛናት። እቺ ድክድክ ትንሽዬ የሚዳቋ ወይም የሚዳፍየል ዘር እንደ መርፌ በቀጠኑ እግሮቿ እየተፈናጠረች ካይናችን እይታ በጣም ርቃ እስክትሄድ ድረስ ሁላችንም ባለንበት ቆመን አየናት። ከሰዓት በኋላም በርካታ ድክድኮች አይተናል። ግን በጣም ድንቁጥ እንስሳ ስለሆነች በትንሽ ኮሽታ ፈርጥታ ተጣፋለችና አለሁ እኔ ነኝ ለሚል አልሞ ተኳሽ እንኳን ኢላማውስ ከመግባቷ በፊት ሁሌም ወይ ቶሎ ተሰወራለች አልያም በእነዚያ መርፌ እግሮቿ ፈርጥታ ርቃ ትሄዳለች። ትልቁ የክሮብ ልጅ ዶሚኒክ ሞተሯን አቁሞ ቤት በኩል መሄድ እንዳለበት አካባቢውን ሲያጠና ከጀርባችን በጣም የተቆጣው ድምጽ ሰማን። ከመቅጽበት ሁላችንም ድምጹን ወደ ሰማንበት አቅጣጫ ስንዞር አንድ በጣም ትልቅና ጥቁር አውሬ ከበርካታ ግልገሎቿ ጋር አየን። የዱር አሳማ ነበረች። ወዲያው ሁላችንም ተበታትነን ወደ ቁጥቋጦዎች ውስጥ ገባን። እሾሁ ጋሬጣውና ደረቁ ጭራሮ ሳይቀር ልብሶቻችንን እየገነጣጠሉ ደም በደም ቢያደርጉንም ከዱር አሳማ ከመገደል አይከፋምና ሁሉንም ችለን በቁጥቋጦዎች ውስጥ ትንሽ ለኮሎክ ከወንድማማቾቹ ትንሽየው ያሮስላቭ አከታትሎ ሁለቴ ሲተኩስ አሳማዋ የጣር ድምጿን ከፍ አርጋ ማጓራት ጀመረች። ተጠንቀቁ ተጠንቀቁ፣ ከቁጥቋጦዎች ውስጥ ውጡ እያለ ያሮስላቭ ድምጹን ከፍ አርጎ አስጠነቀቀን። የተመታችው የዱር አሳማ ገና አልሞተችም። የቆሰለ የዱር አሳማ ከቤንጋል ነብር የከፋ ነው አለን ትልቅየው እየሳቀ። ምናልባት ዶሚኒክ እውነቱን ሊሆን ይችላል፣ ግን እኛ እውነታውን ማረጋገጫ እድሉ አልነበረንም። አልሞ ተኳሹ ያሮስላቭ አሳማዋን ባንድ መጠቅልሎ ጠሏታል። ብቻ ቁጥቋጦዎች ውስጥ ወጥተን ወደ ግዳዩ ብንሄድ እስካሁን ትልቋ የዱር አሳማ ነች ብለን የገመትናት አውሬ ተራ ግልገል ሆና አገኘናት። አዋሽ። የአዋሽ ወንዝ ከሸዋ ተራሮች ተነስቶ በርካታ ኪሎ ሜትሮች ወደ ሰሜን ምስራቅ ኢትዮጵያ ተጉዞ የተጠሙትን የደንከል በረሃዎች ውሃ ጥም እየቆረጠ ሂዶ በአውሳ በረሃ ዱካው ይጠፋል። የአዋሽ ከተማ ምናልባት የተቆረቆረችው ይሄ የፈረንሳይና ኢትዮጵያ መንግስታት የጋራ ንብረት የሆነው ባቡር ሌሊቱን በአዋሽ ስለሚያሳልፍ ብቻ ሊሆን ይችላል። ምናልባትም የአዋሽ ከተማ አቆራቆር ታሪክ ሌላ ሊሆን ይችላል። ብቻ ዛሬ አዳራችን በአዋሽ ከተማ ነው። አብዛኛው ተሳፋሪ አዳሩን በየፍርጎው ውስጥ አድርጓል። አዋሽ ከተማ ዘመዶች ወይም ወዳጆች ያላቸው ደግሞ በየዘመዶቻቸውና በየወዳጆቻቸው ቤት አዳራቸውን ለማድረግ ጓዛቸውን ይዘው ሄደዋል። እኛ ፈረንጆቹና ጥቂት ባለሀብት ኢትዮጵያውያን ደግሞ አዳራችን በአዋሽ ባሉ ሆቴሎች ለማድረግ ወደ ሆቴል ፈለጋችን ሄድ። ከባቡር ጣቢያው 50 ኪሎ ሜትር ሳንርቅ አንዲት ሆቴል አገኘን። የዚች ሆቴል ባለቤት ማን እንደሆነ መገመቱ ከባድ አይደለም። ለብዙ ዓመታት በኢትዮጵያ የኖረ ግሪካዊ ነው። ኢትዮጵያውያን ሆቴል ከፍቶ አልጋ ማከራየትና እንጀራ በወጥ መሸጥን እንደ ነውር ይቆጥሩታልና አብዛኛዎቹ ሆቴሎች በግሪኮችና በአርመኖች እጅ ናቸው። ይህ ዛሬ ለአዳራችን የመረጥነው የግሪኩ ሆቴል ትንሽ የምግብ አዳራሽ የምትመስል ነገር አለው። ግሪኩ የምግቡን አዳራሽ ሁለት ቦታ በሳጠራ ከፍሎ እንደ ነገሩ እንግዶቹን ለመቀበል ተዘጋጅቷል። ሆቴሉ ከዚህ የምግብ አዳራሽ በተጨማሪ አንድ ሶስት የሚሆኑ የመኝታ ክፍሎችም አሉት። የመኝታ ክፍሎ ውስጥ አንዲት ተራና መናኛ አልጋ ተዘርግታ እንደ ነገሩ ተነጥፋ በወባ መከላከያ መረብ ተሸፍናለች። በቃ በዚች የመኝታ ክፍል ውስጥ ያለ ነገር ቢኖር ይሄ ብቻ ነው። የምግብንና የመጠጥን ዋጋ በተመለከተ ረገድ ኢትዮጵያ በዓለም ላይ ካሉ አገሮች ሁሉ በጣም ርካሽ አገር ነበረች፣ አሁንም ነች። ይሁን እንጂ እቺ የዚህ ብልጣብልጥ ግሪክ የአዋሽ ሆቴል ያላቅሟ ዋጋዋን ወደድ አድርጋዋለች። ያዋሹ ሆቴል አዳራችን አዳራይ በለው ባንድ ቆንጫ አንድ ቤታ የሚከፍል ቢገኝ ባንድ ለሊት የሮክፌለርን ጠቅላላ ንብረት ገዝቼው ባደርኩ ነበር። ከሁሉ የሚገርመው ደግሞ ያዋሽ የቆንጫ ሰራዊትና ያዋሽ የወባ ትንኞች ጦር የጋራ ስምምነት የተፈራረሙ ይመስል ወባ መከላከያ ከተሸፈነችው አልጋ ውስጥ ያንን ምስኪን የሆቴሉን ደንበኛ በሚሊዮን የሚቆጠሩ የቆንጫ ሰራዊት መድረሻ አሳጥተው ከመረቡ ሲያስወጡት በሁላቸው መሰረት የወባ ትንኞች ይቀበሉና መከራውን ያሳዩታል። በሶስተኛው ቀን የብረቱ አውራሪስ ባቡራችን የመጨረሻውን ጉዞ ከአዋሽ ተነስቶ አሻቅቦ 2450 ሜትር ከባህር ወለል በላይ እየወጣን መስመሩን ወደ አዲስ አበባ አቀና። አሁን ከቆላማው ቀበሌ ወደ ደጋው ስንወጣ አካባቢው ደረጃ በደረጃ ወደ አረንጓዴነት እየተለወጠ መጣ። በቁጥቋጦዎች በግራሮችና በቁልቋል ፈንታ ቀጭኖቹና ረጃጅሞቹ የባህር ዛፎች አካባቢውን አድምቀውት ማየት ጀመርን። በዚህ የደጋው መሬት ላይም የደገኞቹ ጎጆዎች በባህር ዛፎች ተከበውና ደምቀው እዚህም እዚያም ፈንጠርጠር ብለው ቆመው ይታያሉ። ባሽ የባቡር ጣቢያም የተሳፈሩት አዲሶቹ ተሳፋሪዎች በአመዛኙ ደገኞቹ አማራዎችና ኦሮሞዎች ናቸው። እነዚህ ደገኞች ከቆላው ሰው በነጭ ሸማቸው ብቻ ሳይሆን በመልከ ገጻቸው ለይቶ በትክክል ማወቅ ይቻላል። ቀላ ከማለታቸው በተጨማሪ መልከ መልካሞችም ናቸው። ምንም እንኳ ዋናው መለያቸው ነጭ ሸማቸው ቢሆንም ሁለመናቸው ከቆላው ህዝብ እንደሚለዩ ማንም ሰው ቢሆን ለይቶ ያውቃቸዋል። አዎ እነተኞቹ ጦረኞች ሀበሾች እነዚህ ናቸው። ለምን እንደሆነ ባላውቅም እነዚህ ሰዎች በመግብና በመጠጥ ሰዓት ራስ ቀላቸውን በሸማቸው ይሸፍናሉ። የአዋቂነት ፊታቸው ላይ ያ ጎፈሬያቸው ሲጨመርበት ማንም ሰው ቢሆን እነዚህ ሰዎች እውነተኞቹ ጦረኞች ሀበሾች መሆናቸውን ሊክድ አይችልም። ወደፊት እንደምናየው ጦረኝነታቸውን ጀግንነታቸውን በተንቤን የጦር አውድማ ሲያሳዩ ባይኔ በብረቱ አይቻለሁና አሁንም ስለነዚህ ሰዎች ማውራቱ ታሪክን መቅደም ይሆናልና በዚሁ ላቆም። ምዕራፍ 3 አዲስ አበባ። አዲስ አበባ ከዛሬ 6 ዓመት በፊት ካየኋት ብዙም አልተለወጠችም። ይሁን እንጂ እዚህም እዚያም የሚታዩት የለውጥ ሙከራዎች የውጤታማነት መንገድ እየያዙ መሆኑ ይታያል። አዲስ አበባ ድንቅ ስም። በ1889 ዓመተ ምህረት እምዬ ምኒልክ በባለቤታቸው በእቴጌ ጣይቱ ምኞት በአቃቂና በቀበና ወንዝ መካከል ተቆረቆረች። መካከለኛው ከተማ ባለ አንድና ሁለት ፎቅ የድንጋይና የእንጨት መኖሪያ ቤቶችና የግሪክ ነጋዴዎች ሱቆች እንዲሁም የሌሎች አውሮፓውያን መኖሪያ ቤቶች ተሰርተውበት ደመቅመቅ ብሏል። ከነዚህ የቆርቆሮ ቤቶች ዙሪያ ጥንታውያኑ ክቦቹ የኢትዮጵያውያንም ጎጆዎች በረጃጅሞቹ የባህር ዛፎች ተከበውና ተውጠው ቦታ ቦታቸውን ይዘዋል። አዲሱ ንጉስ ሬጀንት ራስተፈሪ ልዑል ራስተፈሪ መኮንን ባለሙሉ ስልጣን እንደራሴ በነበሩበትና አውሮፓን በሰፊው በጎበኙበት ወቅት ስልጣኔ የቱን ያህል ጠቃሚ እንደሆነ ጠንቅቀው ስላወቁ ለሀገራቸው እድገት ሌት ተቀን ሲጥሩ ይታያሉ። ምንም እንኳን አውሮፓውያን ከመቶ ዓመት በላይ በፈጀባቸው ስልጣኔ ላይ በጥቂት ዓመታት መድረስ ባይቻልም ቢያንስ ጫፏን ለመያዝ ለሚጥሩት አዲሱ ንጉሥ ጠንካራው የኢትዮጵያ ባህል ሃይማኖትና ልጆቿ ለአዲሱ ስልጣኔ እንቅፋቶች እየሆኑ አዲሱ ንጉሥ ወደ ስልጣኔ እንደፈለጉት አገራቸውን ይዘው እንዳይሮጡ መሰናክሎች ሆኑባቸው። አዲሱ ንጉሥ 1923 ዓመተ ምህረት ከነገሱበት ቀን ጀምሮ ዘላለማዊ እንቅልፍ የተኛች የምትመስለውን ውዷን አገራቸውን ከዚህ እንቅልፍ ለማቀስቀስና ወደ ቤት መራመድ እንድትችል የውጭ ዲፕሎማሲ ምን ያህል ከፍተኛ ሚና እንደሚጫወት ጠንቅቀው ያወቁት ንቁና ብልህ ንጉስ የዲፕሎማሲ ስራውን ከሁሉም ነገር በፊት አስቀድመው አጠናከሩት። ይሁን እንጂ ኢትዮጵያ ከእንቅልፏ መነሳት በጀመረችበት በአሁኑ ሰዓት የጦርነት ዳመና በመላ ሰማያዊ ላይ ተዘረጋባት። አዲስ አበባ በርከት ያሉ ሰፋፊና ጥሩ ሆነው የተሰሩ የአስፋልት የመኪና መንገዶች አሏት። ሁሉም መስቀለኛ መንገዶች ላይ የኢትዮጵያ ፖሊሶች ቆመው ባለመኪናውንም እግረኛውንም ስርዓት ባለው መንገድ እንዲጓዝ ይረዳሉ። እነዚህ ፖሊሶች የፖሊስ የደንብ ልብስ የለበሱና መለዮ የደፉ ቢሆኑም ለእግራቸው ግን ጫማ አልነበራቸውም። ባዶ እግራቸውን አስፋልት ላይ ቆመው ስራቸውን በታላቅ ትዕግስትና ንቃት ያከናውናሉ። እነዚህ ፖሊሶች ከአዲስ አበባው ከንቲባ በተሰጣቸው ጥብቅ ትዕዛዝ መሰረት መኪኖችም ሆኑ እግረኞች በቀኝ በኩል በትክክል መሄዳቸውን በጥብቅ ይከታተላሉ። ይሁን እንጂ ለእግረኞች የተሰራው መንገድ ጠባብ ከመሆኑም በላይ ኮረኮንች ስለሚበዛው የአዲስ አበባ እግረኛ የኮረኮንቹን መንገድ ስቶ በለስላሳ አስፋልት ላይ ከመኪና ጋር እየተጋፋ ይሄዳል። ይህም ለእነዚያ የከተማ ፖሊሶች ትልቅ አበሳ ነበር። አንዳንዶቹ ፖሊሶች አስፋልት መሃል ገብቶ የሚሄደውን የሸገር አራዳ አቁመው በሰላምና በትዕግስት ሊያስረዱት ይሞክራሉ። ትዕግስት የሌላቸው ፖሊሶች በመንገደኛው ላይ ጉማሬያቸውን ያስቀድማሉ። የአዲስ አበባ ፖሊሶች አበሳ የሰው ልጅ ከሚችለው በላይ ሸክም የተሸከሙ አስመስሏቸዋል። ባዶ እግሩ ፖሊስ ዛሬ ቢያንስ ከመቶ እግረኛ በላይ በቀኝ በኩል ባለው የእግረኛ መንገድ እንዲሄዱ ሲያስረዳ ውሏል። አንድ እግረኛ የአስፋልቱን መሃል መንገድ ይዞ ሲሄድ ከኋላው የሚመጣ አውቶሞቢል ክላክስ ሲነፋበት ተደናግሮ የሚሄድበት ጠፍቶት እንደቆመ ይኸው ፖሊስ ወደ ባላገሩ ጠጋ ብሎ በንጉሥ ኃይለ ሥላሴ በቀኝ በኩል ይሄዱ ይለዋል። ምስኪኑ ባላገር ለምን በቀኝ በኩል ብቻ መሄድ እንዳለበት ሊገባው አልቻለም። ተወልዶ ባደገበት መንደሩ ከልጅነቱ ጀምረው ባሻው መንገድ ሲሄድ ኖሯል። ምናልባትም ቀኙ መንገድ እንኳ የትኛው እንደሆነም አልገባው ይሆናል። እና ይህን የተረዳው ባዶ እግሩ ፖሊስ ባላገሩን ሰው እጁን ይዞ ወደ ቀኝ በኩል ይዞት ሂዶ በዚህ በኩል ለወደፊቱ እንዲሄድ ያስረዳውና ይለቀዋል። ባላገሩ ፖሊሱ ባሳየው መንገድ ለራሱ ብቻውን እያወራ ወደፊት ሄደ። ከጥቂት ጊዜ በኋላ በዚያችው መንገድ ተመልሶ መጣ። አንተ ውሻ ልጅ በቀኝ በኩል ሂድ አላልኩህም? አለ ባዶ እግሩ ፖሊስ በንዴት ጉማሬውን እያወናጨፈ። በምኒልክ አምላክ፣ በንጉሥ አንተው ራስህ ነህ በዚህ በኩል ሂድ ብለህ ያሳየኸኝ እያለ ባላገሩ በምኒልክ ስም ይምላል፣ ይገዘታል። አልፎ አልፎ ፈረሰኞች አስፋልቱን ሞልተው ሲሄዱ ይታያሉ። እነሆ ዛሬ በሰንጋ ፈረስ ላይ የተቀመጠ ሰው ፊት ፊት እየሄደ ከኋላው ጥቂት የታጠቁ ፈረሰኞች አጅበውት የአስፋልቱን መሃል ይዞ አለፈ። እነዚያ ባዶ እግር ፖሊሶች በተጠንቀቅ ቆመው ወታደራዊ ሰላምታቸውን ሲያቀርቡ ፈረሰኛው ፈገግታ በማሳየት አጸፋውን መለሰላቸው። ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ ነበሩ። ከጠዋት ጀምሮ በየቀኑ ከአዲስ አበባና አካባቢዋ ገበያተኞች ወደ ገበያ ይወጣሉ። ምንም አይነት ሱቅም ሆነ በረንዳ የለም። ብቻ እንዲያው ባዶ ሜዳ ላይ ነጠላቸውን ዘርግተው ዕቃዎቻቸውን ይዘረግፉና ይገበያያሉ። ሁሉም የራሱ የሆነ የተወሰነ ቦታ አለው። ጨርቅ ተራ፣ እህል ተራ፣ እንጨት ተራ፣ ከብት ተራ፣ በግ ተራ፣ ወዘተ እየተባለ ተከፋፍሏል። ከነዚህ ገበያተኞች አመዛኞቹ በአዲስ አበባና በዙሪያ የሚኖሩ ኦሮሞዎች ናቸው። በገበያው መጨረሻ ላይ የአልጋ ተራ አለ። በአልጋ ተራ በአብዛኛው አራቱም እግራቸው እኩል እንኳ ያልሆኑ አልጋዎች ይሸጣሉ። አሮጌ አልጋ በጣም በርካሽ ዋጋ መግዛት ይቻላል። ይሁን እንጂ የእነዚህ አሮጌ አልጋዎች ባለቤቶች ወደ መቃብር የወረዱ ስለሆነ ብዙ ጊዜ የሟች ቤተሰቦች ሟችን በራሱ አልጋ ወስደው ከቀበሩ በኋላ የሟችን አልጋ በጥቂት ቤሳዎች ለመሸጥ ወደ ገበያ ይሮጣሉ። እናም ገዢው ማች በመተበት በሽታ የመለከፍ እድሉ ያመዝናል። በእንዲህ አይነት ገበያዎች በምንም ተአምር የገበያ ዳኛ መቅረት የለበትም። በገበያተኞች መካከል የሚፈጠሩ አለመግባባቶችን ሁለቱንም ወገን በሚያስማማ መልኩ የሚዳኝ ዳኛ መኖር አለበት። እንዲህ አይነት ችሎቶች ወይም ዳኝነቶች ባውላላ ሜዳ ላይ ይካሄዳሉ። አውሮፓውያን ሲያሽሟጥጡ ይሁን የምራቸውን ብቻ ኢትዮጵያውያን ዳኞች ከንጉሥ ሰለሞን ዳኝነት የማይተናነስ ዕውቀት አላቸው እያሉ ያወራሉ። ምናልባት እውነታው ሌላ ቦታ ሊሆን ይችላል። በኢትዮጵያ እስካሁንም ብትን ጨርቆች የሚለኩት በክንድ ነው። በጨርቅ ተራ ሁለት ገበያተኞች ይጨቃጨቃሉ። ጨርቁን የሚገዛው ሰውዬ እጅግ በጣም ረጅም ሲሆን ሻጩ ደግሞ በጣም አጭር ነው። እናም ገዢ በሚችለው መልኩ ክንዱን ዘርግቶ ጣቶቹን ወጥሮ 10 ክንድ ለካና ምልክት አደረገ። ሻጩ ደግሞ በሚችለው ሁሉ ጣቶቹን ሳይወጥር እሱም 10 ክንድ ለካና እሱም ምልክት አደረገ። ሁለቱ በለኩት መካከል ከአንድ ክንድ የሚበልጥ ልዩነት መጣ። ገዢው ሻጩን አውቆ ክንዱን ሳይወጥር ይለካል ሲል አመረረ። ሻጩ በምኒልክ እየማለ ሐቀኛ ነጋዴ መሆኑን እግዚአብሔርን ምስክርነት ጠራ። በዚህ መሃል ብዙ ወሬኛ ገበያተኞች ከበቧቸው። በእነዚህ ወሬኞች ፊት ሁለቱም ደጋግመው ቢለኩም ልዩነቱ ተመሳሳይ ነበር። እናም መግባባት ባለመቻላቸው ያላቸው ብቸኛ አማራጭ ዳኛ ፍለጋ መሄድ ብቻ ነበርና ሸማቸውን አያይዘውና አቆላልፈው ጎን ለጎን እግራና ቀኝ እጆቻቸውን በነጠላቸው ጫፎች ሸብ አርገው አስረው ከቋጠሩ በኋላ ወደ የገበያው ሸምጋኝ ዳኛ በብዙ ወሬኞች ታጅበው ሄዱ። ብቸኛው የገበያዋ ፈላጭ ቆራጭ ዳኛ ከፍ ብላ ከተሰራች አንዲት ባለ ሁለት ቆርቆሮ መደብር ላይ ተቆፍሶ ተቀምጧል። የሚንጫጫውን ወሬኛ ጸጥ ካሰኘ በኋላ በትዕግስት ሁለቱንም ባለ ጉዳዮች አዳመጠ። ሁለቱም በእምዬ ምኒልክ እየማሉና እግዚአብሔርን ምስክርነት እየጠሩ ችግራቸውን ለዳኛው አስረዱ። ገዥም ሻጭም ድምጻቸውን ከፍ በማድረግ እየጮሁ ዳኛውን ለማሳመን ሞከሩ። ዳኛው ሁለቱንም በትዕግስት ካዳመጠና ከቦም ያወራውን የገበያ ወሬኛ ዝም ካስባለ በኋላ ወደ ሁለቱ ባለ ጉዳዮች እያየ መጀመሪያ ገዢውን 10 ክንድ እንዲለካና ምልክት እንዲያደርግ አዘዘው። ወዲያው ሻጩንም 10 ክንድ እንዲለካና ምልክት እንዲያደርግ አዘዘው። ሁለቱም ጨርቁን ለክተው ምልክት አድርገው እንደጨረሱ ዳኛው ጨርቁን ተቀብሎ መጀመሪያ ገዢው ለክቶ ምልክት ያደረገበት ቦታ ላይ በመቀስ ቆረጠው። ወዲያው ቀጥሎ ሻጩ ለክቶ ምልክት ያደረገበት ቦታ ላይ ቆረጠውና ሁለቱም እውነት አላቸው እግዚአብሔር ያውቃል አለና ፍርዱን ሲሰጥ፣ በእምዬ ምኒልክ ሁለታችሁም እውነት አላችሁ፣ ግን እንዳትጣሉ። ገዢው በሻጩ አጭር ክንድ መስማማት ስላለበት ነጋዴውም ከዚህ ትርፍ እንዳያገኝ ልዩነት ያመጣውን ጨርቅ ለዳኝነቱ ዋጋ ለራሱ አስቀርቶ ሁለቱን ባለ ጉዳዮች አሰናበታቸው። በዳኛው ፍርድ ሁሉም ተደስተዋል። ነጋዴው ገዢው ሰውዬ በሷ አጭር ክንድ የተለካ ጨርቅ በመግዛቱና በረጅሙ ክንድ ባለመጠቀሙ፣ ገዢው ደግሞ ነጋዴው ባለችው አጭር ክንድ እየለካ ከፍ ያለ ትርፍ ባለማግኘቱ፣ ወሬኞችም ሳምንቱን ሙሉ የሚያወሩት ወሬ በማግኘታቸው፣ ዳኛውም ከጨርቋ በተጨማሪ ጥቂት ቤሳ ሳንቲሞች በመስራቱ ብቻ ሁሉም ተደስተው ዳኝነቱ ተበተነ። የንጉሥ ሰለሞንን ፍርድ የሚስተካከል ፍርድ ይሎታል ይሄ ነው። ንጉሠ ነገሥቱ በአዲስ አበባ የተለያዩ የሚኒስትር መስሪያ ቤቶች አቋቁመዋል። እድለኛ ከሆኑና በእነዚህ የሚኒስትር መስሪያ ቤቶች በአውሮፓና አሜሪካ በተለያዩ ኮሌጆች የተማሩ ኢትዮጵያውያን የሚሰሩ ከሆነ እና እነሱ ካጋጠሙት የመጡበትን ጉዳይ ቶሎ ይጨርሳሉ። ይሁንና ንጉሠ ነገሥቱ እነዚህን የሚኒስቴር መስሪያ ቤቶች በከፈቱ ጊዜ ለንጉሠ ነገሥቱ ታማኝና ቅርበት ካላቸው ከየጠቅላይ ግዛቱ የመጡ ጢማም ሹማምንቶች በአንድ ሌሊት ሚኒስትር ሲሆኑ ችግር መፈጠር ጀመረ። እነቱን ለመናገር እነዚህ ሹማምንት በሚኒስቴር መስሪያ ቤቶች ስራው እንዴት እንኳን እንደሚሰራ ምንም የሚያቆት ነገር አልነበራቸውም። እናም ኒታታሪ ንጉስ ለነዚህ አዲስ ለተሾሙ ሚኒስትሮች ከአውሮፓና ከአሜሪካ የተማሩ ሰዎች አስመጥቶ ስለ ሚኒስቴር መስሪያ ቤቱ አሰራር እንዲያማክሩ ማድረግ ተገደዱ። እነዚህ ኢትዮጵያውያን ሚኒስትሮች አማካሪ ፈረንጆች ከአሜሪካና ከአውሮፓ አዲስ አበባ እንደገቡ በየተመደቡበት የሚኒስቴር መስሪያ ቤት ስራቸውን በታላቅ ንቃትና ትጋት ቢጀምሩም አንዳንድ ወጋ አጥባቂና አዲስ ነገር ተቃዋሚ ሚኒስትሮች በስራቸው ላይ እንቅፋት ሆኑባቸው።
አንድ የገንዘብ ሚኒስትሩን እንዲያማክርና ገንዘብ ሚኒስቴርን በዘመናዊ መልኩ እንዲያደራጅ የተመደበ ፈረንጅ የገጠመውን ችግር ሲያወራ እንደሰማሁት የሚከተለውን ይመስላል። ያማካሪ የገንዘብ ሚኒስቴርን በዘመናዊ መልኩ ለማደራጀት ቆርጦ ይነሳና አንዳንድ ወሳኝ መረጃዎች እንዲሰጡት ሚኒስትሩ ፊት ቀርቦ በአመት በቀረጥና በግብር ምን ያህል ገንዘብ እንደሚሰበስቡ እንዲነግሩት ሚኒስትሩን ይጠይቃል። በዚህ ያማካሪ ተብየው ፈረንጅ ጥያቄ ግራ የተጋባው ሚኒስትር እሺ ጌታ ደና ሁሉንም አዘጋጅቼ እሰጣለሁ ይልና ያሰናብተዋል። አማካሪው ፈረንጅ በነጋታው ሲሄድ ተመሳሳይ መልክ እየገጠመው ተስፋ ሳይቆርጥ ሚኒስትሩ ፊት እየቀረበ ተመሳሳይ ጥያቄ እያቀረበ ተመሳሳይ መልስ እየገጠመው ወራት ያልፋሉ። ሽማግሌው ሚኒስትር ይሄ ሞኛመኝ ፈረንጅ አንድ ቀን ተስፋ ቆርጦ መጠየቁን ይተዋል ብለው አምነዋል። የዋሁ ፈረንጅ ግን ተስፋ ሳይቆርጥ በየጊዜው እየተመላለሰ ሽማግሌውን ሚኒስትር ያችኑ ጥያቄ እያቀረበ ሲያስቸግር ሚኒስትሩ በጣም ተበሳጭተው ለጻፊያቸው ምን የሚገርም ቂል ፈረንጅ ነው? እንስካውን ለንጉሱም ገቢው ስንት እንደሆነ ነግሬ ማላቀውን ለሱ እንድነግረው ይፈልጋል እንዴ? አሉ ይባላል። እኚህ ሚኒስትር ወይ ስለ ሚኒስቴር መስሪያ ቤት አወቃቀርና ደረጃጀት ምንም የሚያቆት ነገር የለም፣ አሊያም በደም ተደራጅቶና ተዋቅሮ ተቆጣጣሪ እንዲመጣባቸው አይፈልጉም። አዎ የቼኮስሎቫኪያ ልጆችም አዲስ አበባ በገቡና በቋሚነት በንግድ ሙያ ለመተዳደር ፈቃድ በጠየቁ ጊዜ ችግሮች ገጥመዋቸው ነበር። አንዱ የቼኮስሎቫኪያ ያገሬ ልጅ እንዲህ ሲል ስለገጠመው ችግር አጫውቶኛል። ይህ ሰው አዲስ አበባን እየተዘዋወረ ሲያጠና በአዲስ አበባ ከተማ በየቀኑ በርካታ ከብቶች፣ በጎችና ፍየሎች እንደሚታረዱና ኢትዮጵያውያኑም ያላግባብ ግማሹን ያህል አንጀት እንዲሁ ለውሾች ሲወረውሩት ያስተውልና ቢያንስ የከብት የበግና የፍየል አንጀት ገዝቶ ካዘጋጀ በኋላ ወደ አውሮፓ ለመላክ ያስብና የንግድ ፈቃድ ለማውጣት ወደ ጉምሩክ ማመልከቻ ያቀርባል። የጉምሩክ ዳይሬክተር በደንብ የሚያውቀው ጓደኛው ስለነበር የመጣበትን ጉዳይ ለግማሽ ሰዓት ያህል በደንብ ያስረዳዋል። ዳይሬክተሩ በጥሞና ሲያዳምጥ ቆይቶ የከብት የፍየል የበግ አንጀት ምን ያድርግልሃል ሲል በመገረም ይጠይቀዋል። ምንም እንኳን በድጋሚ ለዚሁ ዳይሬክተር ለግማሽ ሰዓት ያህል አንጀት ለምን እንደምንጠቀምበት ቢያስረዳውም አላመነውም። እንዲያውም ልክ ጓደኝነቱን ለሌላ መጥፎ ነገር መጠቀሚያ ሊያደርገው እንዳሰበ አይነት ነገር ቆጥሮት ምንም ክፉ ቃል ሳይናገር ጉዳዩን መወሰን የሚችለው የንግድ ሚኒስቴር መስሪያ ቤት ነው ብሎ ወደ ንግድ ሚኒስቴር መስሪያ ቤት መርቶ አሰናበተው። ሁለተኛው ቀን ከጧት ጀምሮ በንግድ ሚኒስቴር መስሪያ ቤት በጠባቧ እንግዳ ማረፊያ ወይም መጠበቂያ ክፍል እስከ ምሳ ሰዓት ድረስ ጠብቆ በመጨረሻ አንድ የንግድ ሚኒስቴር መስሪያ ቤት ሰራተኛ ወደሱ ይመጣና ምን እንደሚፈልግ ይጠይቀዋል። ጉዳዩን ከሰማ በኋላ ወደ ዳይሬክተሩ ቢሮ ይወስደዋል። ለንግድ ሚኒስቴር መስሪያ ቤት ዳይሬክተርም ለጉምሩኩ ሰውዬ የነገረውን ደግሞ ይነግረዋል። ቀጥሎም አውሮፓውያን የተለያዩ የስጋ ምርቶችን ባንጀት ውስጥ ሞልተው እንደሚጠቀልሉና በጭስ ካደረቁ በኋላ የስጋዎቹ ምርቶች ለምግብነት በተለያዩ መልኮች ተዘጋጅተው እንደሚበሉ ሁሉ ጨምሮ ያስረዳዋል።
ዳይሬክተሩ በጥሞና ሲያዳምጠው ቆይቶ እና ፈረንጆች አንጀት ሽንፍላ ምናምን ይበላሉ ለተለይ ነው በጣም ይሸታል እኮ ብሎ እየሳቀ ይጠይቃዋል። ይገርማል ይሄም ዳይሬክተር አንዱንም ቃል አላመነውም። ብቻ ሳቁን እንደማፈን ብሎ በዚህ ጉዳይ ላይ መወሰን የሚችሉት ብቻኛው የተከበሩት ሚኒስትር እንደሆኑ ብቻ ነግሮ ለሁለተኛው ቀን ቀጥሮ ያሰናብተዋል። ሁለተኛው ቀን ዋናው ዳይሬክተር ተቀብሎት ብዙም ሳይዳምጠው ለሚኒስትሩ አቅርቦ ውሳኔያቸውን በጽሑፍ በአድራሻው እንደሚያሳውቀው ነግሮ አሰናበተው። በዚያው ምሽት በየቀራው እየዞሩ አንጀት እንዲገዙለት የቀጠራቸው ላባደሮች ገና ስራው ሳይጀመር ጥለው ጠፉ። የአንጀት ንግዱን ጉዳይ አዲስ አበባ ውስጥ በተለያየ መልክ ተወራ። አንድ ምሽት ይሄው ያገሬ ልጅ ከጎረቤቱ የግሪካዊ ሰውዬ ግሮሰሪ ጎራ ብሎ ሲጠጣ ግሪካዊው የግሮሰሪ ባለቤት ያንጀቷን ወሬ ሰራተኞቹ ነገሩኝ ብሎ በአዲስ አበባ ስለሚወራው በሰፊው ሲያጫውተው ቆይቶ በመጨረሻ አንጀት እገዛለሁ የሚለው ፈረንጅ አበሾችን እያረደ ደማቸውን ወደ አውሮፓ ለመላክ የመጣ ጭራቅ ነው ብለው ነገሩኝ ብሎ ይነግራዋል። ይያገሬ ልጅ በዚያ ሰሞን ወደ ገበያ ሲወጣ በርካታ አይኖች እየወጉት ሰዎች መንገድ ሁሉ እየለቀቁለት ይሄዱ ነበር። ከተወሰኑ ቀናት በኋላ የንግድ ሚኒስትሩ ራሳቸው በአገሪቱ አሉ የሚባሉ ባለሙያዎችን ሰብስበው ካንጀት ወርቅ ማውጣት ይቻል እንደሆነ መጠየቃቸውን ሁሉም ወሬ ሰማ። ካንድ ወር በኋላ የሚልካቸውን አንጀቶች ከመላኩ በፊት እንዲያስመረምር ጥብቅ ትዕዛዝ ከተሰጠው በኋላ የንግድ ፈቃዱ ተሰጠው። ነው አሁን ከአምስት ዓመታት በኋላ በአዲስ አበባ በእነዚህ የሚኒስቴር መስሪያ ቤቶች በመጠኑም ቢሆን ከፍተኛ ለውጦች ይታያሉ። ሚኒስትሮች አሁን እንደዚያን ጊዜው ሲበዛ በጣም ተጠራጣሪዎች አይደሉም። አዎ አዲስ አበባ ለዘመናዊው ስልጣኔ በሯን ከፍታ ወደፊት ስትሮጥ የቀረው የኢትዮጵያ ክፍል አሁንም እንደ ጥንቱ ባንድ ቦታ ቆሞ እያንቀላፋ ነው። ጦርነቱ ከመጀመሩ ጥቂት ቀደም ብሎ የአዲስ አበባ ደሴ መንገድ ተሰርቶ አልቆ ስራውን ጀምሯል። በአዲስ አበባ ዙሪያ ወደ ተለያዩ ክፍለ ሀገራት የሚወስዱ የጥርጊያ መንገዶች እየተሰሩ ነው። ምንም እንኳ እነዚህ መንገዶች በጥሩ መልክ እየተሰሩ ቢሆንም በእነዚህ መንገዶች በክረምቱ ወራት በመኪና መሄድ በጣም አስቸጋሪ ነው። እስካሁን ፖርቱጋሎች በአባይ ወንዝ ላይ ከሰሩት የድንጋይ ድልድይ በስተቀር ሌሎች ምንም አይነት ድልድዮች አልተሰሩም። ንጉሱ አዲስ አበባንና ጎጃምን በድልድይ ለማገናኘት አስበው ከአውሮፓ ድረስ ያስመጡት ብረታ ብረትና ሲሚንቶ አባይ ወንዝ ዳር ወርዶ ሲሚንቶውን የአካባቢው ገበሬዎች ጎጆአቸውን ሲያሰማምሩበት ብረቶቹ አሁንም እዚያው እንደወደቁ በመዛግ ላይ ናቸው።
ለላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናም ሾው